መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 10 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ህዳር 10 ቀን 717 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
የሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሰሜኑ የሀገራችን ክፍል በተለይ በአፋር ወሎና ሰሜን ሸዋ የሚደረገው ጦርነት አሁንም እንደቀጠለ ነው። በሰሜን ሸዋ ኦነግና ወያኔ ተጣምረው የሚያደርጉት የሽብር ዘመቻ ፋኖ ልዩ ኃይሉና ህዝቡ በቆራጥነት እየተከላከሉ ሲሆን አገዛዙ አሁንም የመከላከያ የተባለውን ጦር እንዲያፈገፍግና እንዲሸሽ እያደረገ የሚሰራው ሻጥር አሁንም እንደቀጠለ ነው። ህዝቡ በዚህ አዲስ ባልሆነ ክስተት ሳይወናበድ ወራሪዎቹን አሸባሪዎች በመከላከልና በማጥቃት ብዙ ድሎችን ተጎናጽፏል። ወያኔ የአሜሪካና የአውሮፓ ህብረት የሚነዙለትን ባዶ ፕሮፓጋንዳ እርዳታ ምንም አልፈየደለትም። አሸባሪ ወያኔ ቡድን በወረራ በተንቀሳቀሰባቸው ቦታዎች ከ1000 በላይ የሚሆኑ የጤና ተቋማት መዘረፋቸውና ማውደማቸው ተገለጸ። የሽብር ቡድኑ ዓላማ ህዝቡን መጉዳት በመሆኑ እናቶች የሚወልዱባቸውንና ህፃናት የሚታከሙባቸውን የጤና ተቋማት ሳይቀር መዝረፉና ማውደሙ ታውቋል። የጤና ተቋማቱ በከፍተኛ ደረጃ በመውደማቸውና በመዘረፋቸው ህብረተሰቡ እጅግ ለከፋ ችግር መዳረጉም ተገልጿል። የወያኔ ቡድን ወረራ ከፈጸመባቸው የአማራና የአፋር አካባቢዎች በተጨማሪ በቤንሻንጉል አካባቢም ተመሳሳይ ውድመት ዝርፊያ መፈጸሙ ታውቋል። የውድመቱን መልሶ ለማቋቋም ብዙ ገንዘብና ጊዜ እንደሚያስፈልግም ታውቋል። በቦረና የተከሰተው ድርቅ ወደ ምስራቅ ባሌ ዞን እየተስፋፋ በመሆኑ ቀጣይነት ያለው ድጋፍ ያስፈልጋል ተባለ። በቦረና የተከሰተው ድርቅ በተመሳሳይ ሁኔታ ወደ ምስራቅ ባሌ ዞን መዛመቱ የባሌ ዞን ኃላፊዎችም አረጋግጠዋል። በምስራቅ ባሌ ዞን በተለያዩ ወረዳዎች የሚኖሩ ዜጎች በድርቁ ምክንያት ወደ ሌሎች አካባቢዎች መሰደዳቸውና እርዳታ እየተደረገላቸው መሆኑን ገልጿል። በቦረና ምንም እንኳን እንስሳት ህይወት ማቆየት ባይቻልም ለዜጎች አስፈላጊ እርዳታ እንዲደርስ በማድረግ የሰው ህይወት ማትረፍ መቻሉን ገልጿል። የምስራቅ ባሌ ዞንን ነዋሪዎች አንጻራዊ ዘና ወዳለበት አካባቢ እየተሰደዱ ህይወታቸውን እያተረፉ መሆናቸውም ታውቋል። በቦረና ዞን እስካሁን በዞኑ አለ ተብሎ ከሚገመተው 5 ሚሊዮን እንስሳት ውስጥ በድርቁ ምክንያት እስከ 50 ሺህ የሚሆን መሞታቸው ሲገለጽ ወደ 70 ሺህ የሚደርሱት በአስጊ ሁኔታ ላይ ናቸው ተብሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
እግዚአብሔር አፈረብን። በመከራ አሮር በስቃይ ዶፍ ህይወት በቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕድ ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ።
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። ትላንትናን ደግሞ ዛሬ መኖር አጥፊ ሞኝነት ነው። በተለይም ትላንት ዘረኝነት በወያኔ ሰፍኖ የተሰቃየንበት እስከነበረ ድረስ መንጌ መንጌ የሚሉ ወራዳዎችን ማስተናገድ ተገደን እንደነበር ነው። ዛሬም ደግሞ የመርዘኛውን ወያኔ ወደ ስልጣን መመለስ የሚመኙ አሉ። ወያኔ ካልሆኑ በስተቀር ምክንያታቸውን መረዳት ያዳግታል። በህዝብ ትግል የወደቀው እንዲነሳ መፈለግ ከአጥያትም በላይ ወንጀል ነው። አገርን በጣም የሚጎዳ ስለሆነም ወያኔ ላይ በሙሉ ኃይል ከመረባረብ ሌላ አማራጭ የለንምና ይህንን እርኩስ ጸያፍ ኃይል ለመደምሰስ በጋራ እንነሳ ሲሉ አስር አለቃ ብሩ ጸጋው ከሰሜን ሸዋ ደብዳቤያቸውን አጠቃለዋል። ሰላም ፍኖቶችና ውድ አድማጮች በአሁኑ ጊዜ መንትያ የኢትዮጵያ ዋና ጣላቶች ዘረኛው የአራት ኪሎ አገዛዝና የትግራዩ ከሃዲ ወያኔ ናቸው። እነኚህ በአገራችንና በህዝባችን ላይ ያደረሱት ያለው ውድመትና ጭፍጨፋ የአገራችንን ህልውና በታሪኳ ለመጀመሪያ ጊዜ በከፍተኛ አደጋ ላይ ጥሎታል። ለዚህም ተጠያቂዎቹ ከላይ የተጠቀስኳቸው ዘረኛ ጣምራ ጣላቶቻችንና ግብረበላ ከሃዲ ባንዳዎች መሆናቸው አለይ የሚባል ጉዳይ አይደለም። ለዘመናት ታምቆ የነበረው እምቁ ህዝባዊ ቁጣ ሲፈነዳ ጨቋኙን ወያኔ ወገቡን አሽመድምዶ ከስልጣኑ የገረሰሰው ህዝባችን የተዋደቀለትን ስልጣን ባሻጥር ተቀምጦ የኦነጉማው ተረኛ እንዲረከብ ተደረገ። ይኸው ተረኛ ኦሮሞማ አገዛዝ ደግሞ ሊሞት ሲንጠራጎዝ የነበረውን ወያኔ ከሞት አድኖና ይበልጥ በገንዘብ ረድቶና በትጥቅ አጠናክሮ አሁን ለደረሰብን ውድመትና ሰቆቃ ጋርጎናል። ጣላት ስንል ምን ማለታችን ነው? በአገርና ህዝብ ላይ መጠነ ሰፊና አስከፊ ጥቃት ላደረሰ ግለሰብ አገዛዝና ተቋም የምንሰጠው ስያሜ ነው። ታዲያ እዚህ ላይ ይህን አስከፊ ጥቃት በማድረሱ ላይ የኦነጉ ኦሮሞማ አገዛዝ ከወያኔ በምን ይተናነሳል? እስቲ በሁለቱም ጣምራ ጣላቶቻችን እየደረሰብን ያለው ጭፍጨፋ መፈናቀል የቅርስና የንብረት ውድመት እንዲሁም ያደረሱብን የአገር ቀውስና የአገር ብተና አደጋ አነጻጽረን ፍርድ ለመስጠት እንሞክር። ሁለቱም እጅና ጓንት ሆነው በፈጸሙት የአገርና የህዝብ ክህደት ወንጀል ዋና ተፎካካሪ ጣላቶቻችን ናቸው። ሁለቱም የትግላችን ኢላማዎች እንጂ ከዝንጀሮ ቆንጆ መርጠን አንደኛቸውን ወዳጅ ብለን ደግፈን ሌላውን ደግሞ የበለጠ ጣላት አድርገን የምንሞላቀቅበት የፖለቲካ መድረክ ላይ አይደለንምና እኛ አሁን የምንገኘው ባንበሳና በጅብ መካከል ነው። ከሁለቱን አንዳቸውን እንምረጥ ብንል እንኳ ሁለቱም በሰላ ጥርሶቻቸው ሊቆረጣጥሙን የተዘጋጁ እንጂ አንዳቸውም አዝነው ሊመሩን የሚፈልጉ አይደሉም። ስለዚህ በከንቱ አንጃጃል። አንድ አባባል አለ፣ ትግልን በአቋራጭ ሊጠቀምበት የተመኘና ጎባኑን ሊወሽም የፈለገ ውድቀቱ አስከፊ ነው ይባላል። ባይገርማችሁ በእድሜ ያረጋገጥኩት ሐቅ ነውና ዝርዝሩን እነሆ። በትዳር ሂደት ጎባንነት አይንና በርበሬ ስለመሆናቸው የምታውቁት ነውና ተጨማሪ ትርፋንጀት በመምዘዝ አላተክራችሁም። እኔ አጽንኦት ሰጥቼ ማለፍ የምፈልገው በተለይ የፖለቲካ ጎባንነትን በተመለከተ መዳራቱ ሊያስከትል ስለሚችለው ጉዳይ ላይ ግንዛቤን አስጨብጬ ለማለፍ ነው። ኢህአፓ በአገራችን ታሪክ የመጀመሪያው ፓርቲ ሆኖ ሲከሰት በተለይ ብርሃነ መስቀል የታጋዮች አውራ ተደርጎ ነበር ዝናውን የሰማሁት። ታዲያ ኢህአፓ ስልጣኔን ቀንሶብኛል በሚል ሰበብ አንጃ ፈጥሮ የመሰረተውን ድርጅት ለውድቀት ዳርጎ እጁን ለደርግ በሰጠበት ማግስት ነበር ባፈቀረው የፖለቲካ ጎባኑ ግንባሩን በቀይ ቀለህ ተቦድሶ ያረፈው። ሁለተኛው አንጃ ደግሞ አጥንቴ ጎርጦ ስጋዬ ተሸብሽቦ እስከመቼ ነው ስልጣንን ቀምሼ ሳላጣጥም የምሞተው በሚል ኢህአፓን አሳልፎ ለወያኔ ለመስጠት ሲንቀሳቀስ በአባላቱ ቆራጥ ተጋድሎ ተዋርዶ ቢባረርም የፖለቲካ ጎባኑ ወያኔም ብላሽና ከንቱ መሆኑን ተገንዝቦ ወግድ ብሎትና ፊት ነስቶት ነበር እንደተንቀዋለለ ያስቀረው። በኋላም ቀን ወጣልኝ አዲስ ጌታ መጣልኝ ብሎ በመዝለል ዛሬ ገና ንጉስ ጠቅላይ ሚኒስትሬን አገኘው ብሎ ቃሽቶ ባጓራ ማግስት ኮሎኔሉም ለጊዜው ተጠቅሞበት ቤሳ ቤስቲን ሳይሰጠው ነበር ወደ ስደት ጎጆው ተንፏቆ ምድጃ ስር ወድቆ እሳት እንዲሞቅ ያባረረው። ይህ ነው እንግዲህ የፖለቲካ ጎባንነት አጉል መዳራት የሚያስከትለው መዘዙና ውጤቱ። ዛሬስ ከዚህ ውድቀት ተምረናል? አብይን ደግፈን በመቆም ወያኔን ብቻ እናጥቃ የሚለው አባባል ከፖለቲካ ጎባንነት መዳራት የተለየ አካሄድ አይደለም። ውጤቱም ውርደትና ላቀሲልም በፖለቲካ ጎባኑ ብቻ ሳይሆን በገዛህ ሊናም ተጠቅቶ በፈጸመው ስህተት እየተብከነከነ ቀባሪ ያጣ ሟች መሆኑን መገንዘቡ ተገቢ ይሆናል ነው ምክሬ። አሁንም ልድገመውና እኛ ኢትዮጵያውያን በሁለቱ ያገጠጡ ዘረኛ አንበሳና ጅብ መካከል ነው የምንገኘውና መዳን ከፈለግ በተቻለን ሁሉ መንገድ ሁለቱንም በጣምራ ጠላትነት ፈርጀን አመረን በመዋጋት ብቻ ነው ራሳችንንና አገራችንን ከሞት ማትረፍ የምንችለው። ከዚህ በዘለለ መከራው ይምከረው ይባላል አይደል? እኔስ ምን ተዳዬ የፖለቲካ ጎባን ፍቅር ተንበርካቲዎች መንገዱን ጨርቅ ያርግላችሁ በየተመሰናበት በስተቀር። ህዝባችንን በተመለከተ ግን ሰው መቼም በጆሮው ከሰማው ይልቅ በአይኑ ያየውን ነው አስጨብጦ የሚያምነውና እስቲ ያብይ ያገዛዝ ለጆሮአችን የሚስማሙትን መርጦ ከማስደመጥ በዘለለ ባይናችን ባየነውና መራራ ገፈቱን በቀመስነው ልክ እውነታውን ተገንዝበን እኛንም አገራችንንም የሚጠቅም ውሳኔ ላይ በመድረስ ካለፈው ስህተታችን ትምህርት ቀስመን በተባበረ ኃይል ጠላቶቻችንን ድባቅ መተን ወደ መቃብራቸው ለመወርወር እንነሳ። በመጨረሻም ጠላቶችን ለይቶ በማወቅ ጠንክሮ የታገለ ታጋይ ብቻ ነው አቸናፊ የሚሆነው የተባለውን የውቅ ታጋዮችን አስተምህሮት በተግባር እናውለው ሲሉ መልእክታቸውን ያደረሱን በላይ ተሰማ ከአባይ ማዶ ናቸው።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ራዲዮ የደብዳቤዎች አምጥ አዘጋጆችና አድማጮች በሙሉ ፍኖቶች ግዜውና ቦታው ካላችሁ ይቺን አጭር መልእክቴን እንድታስተላልፉልኝ በትህትና ጠይቃለሁ። አገራችን ኢትዮጵያ እንደ ሀገር ለመቀጠል በከፍተኛ ጭንቅ ላይ ትገኛለች። ኢትዮጵያ እንደ ሀገር እንዳትቀጥል በሀገር በቀል ቅጥረኞች በመራባውያን ተሳታፊዎች በአሜሪካ መሪነት ታላቅ ሴራ እየተካሄደባት ነው። በቼም ኢትዮጵያ በአለም ላይ ታላላቅ ጦርነቶች ሲነሱ ኢትዮጵያን የጦር ሜዳ ሳያደርጉ ያለፉ በጣም ጥቂቶች ናቸው። ለምሳሌ ያህል ጥንተክስ የአንደኛውን የዓለም ጦርነት ሁለተኛውን የዓለም ጦርነት ትልቅ ተጠቃሾች ናቸው። ምንም እንኳን የኢትዮጵያ ዴሞክራሲያዊ የሆነ መንግስት ባይኖራትም በአገሪቱ ደም ባህል ሃይማኖት መሰረት ነገስታቶች ነበሯት። ዛሬ በአለም ላይ ካሉ ሀገራት ግንባር ቀደም መንግስት መስርታ የኖረች አገር ስትሆን ንጉሶችም ቢቀያየሩ አገር ግን ከገዢዎች ጋር ሳታልፍ ለቀጣዩ ትውልድ እያስተላለፉ አልፈዋል። ታዲያ የዛሬው ትውልድ ይህችን አገር ለሚቀጥለው ትውልድ አስተላልፎ ለማለፍ ምን ያህል ዝግጁ ነው ብሎ ስንጠይቅ መልሱ ብዙ የሚያኩራራ አይደለም። በመሆኑም አሁን አንጃቦ ያለው አደጋ ለመመከት ብዙ ዝግጅቶች የሚያስፈልጉት ናቸው። በነይታ አሁን ያለው ጦርነት አደጋ ላይ በእርስ በርሳችን ውጊያ ብቻ የሚቆም አይደለም። ወያኔ ኢህአዴግ ቁጥር 1 ለ27 አመታት የኢትዮጵያን አንድነት ለ3-10 አመታት በከፍተኛ ሁኔታ ለመበታተን ሰርቶበታል። አሁን ደግሞ ተረኛው ኢህአዴግ ቁጥር 2 ብተናውን ለመቀጠል ደፋ ቀና ያለ ነው። ለዚህም እንዲረዳው የወያኔው ህግ አራዊት በማስቀጠል የጠባቦች የቅጥረኞች መንጋ በዙሪያው አስቀምጦ በየፈርጁ አገሪቱን ለመበተንና ምንጊዜም ወደማያባራ ጦርነት ውስጥ ለመስፈቅ ስራ ተከፋፍለው ሲራወጡ እያየን ነው። ለምሳሌ ስልጣን ላይ ያለው መንግስት ተብዬ በአዲስ አበባ በአደባባይ ሌላውን ኢትዮጵያ ለማስተኛት ኢትዮጵያ እያለ በጎን አለቆቹ በሰጡት የቤተሰብ መሰረት ኦሮሚያ የምትባል አገር ዛሬ ካልመሰረትን ምንጊዜም ሊሆንልን ስለማይችል በርቱ እያለ የሚገኝበት ጊዜ ነው። ለዚህ ምሳሌ መጥቀስ ቢያስፈልግ የነመራራ የኦሮሚያ የሽግግር መንግስት ምስረታ፣ የኦነግ ነጻ አውጪ፣ የኦነግ ሸኔ፣ የነሽመልስ ልዩ ጦር በየጊዜው ማስመረቅ ወዘተርፈ ሲሆን በሌላ በኩል ደግሞ አቢሲኒያን ማንበርከክ አማራና ትግሬዎችን በማጣላት ለኦሮሞ ነጻነት ትልቅ እንቅፋት አማራ ስለሆነ ዛሬ አማራውን በትግሬ አስጨርሰን የተረፈውን አማራ አንገት አስደፍተን ወሎና ጎጃምን በካስታችን ጨምረን የተረፈውንም የአማራ ክልል ግዛት በትግሬ አስወስደን ትግራይ ነፃ ትወጣለች። የሶማሊውም ክልል ያለምንም ችግር ነፃነቷን ታውጃለች ብለው በከፍተኛ ፍጥነት አገሪቷን ለማጥፋት እየሰሩ ይገኛሉ። ለዚህም ነው ስራቸው ለስራቸው የገንዘብ የማቴሪያል የመሳሪያ የቅስቀሳ ባጀት በመራቡ ተመድቦላቸዋል። ይህ ጦርነት በኢትዮጵያ ላይ ብቻ የሚቆም አይነት አይደለም። አውሮፓውያን አፍሪካን ለመቀራመት ከመቶ አመት የበለጠ ጊዜ ሲሰሩበት ስለነበረ አሁን አመቺ ጊዜ ነው ብለው ይወሰኑ ይመስላሉ። ቻይናም እኔም አልፋለሁ ስላለች ቻይናን ከአፍሪካ ለማስወጣት ሩሲያም ቱርክም ኢራንም እየወገኑ ስለመጡ ምናልባት ሶስተኛው የዓለም ጦርነት መነሻ ሊሆን ይችላል። ለዚህም አገራችን አሁንም እንደ ቀድሞ የሶስተኛው ዓለም ጦርነት ሜዳ ልትሆን ትችላለች። ለዚህም ማስረጃ ቻይናንም ጨምሮ ምዕራብ አገራት ጅቡቲ ጦር አላቸው። ስለዚህ ጦርነቱ በአሜሪካና በቻይና ሊሆን ስለሚችል የኛም ሀገር የዚህ ጦርነት አውድማ ስለምትሆን ካሁኑ የአንድነት ወገን የሆኑ ኃይሎች በኢትዮጵያ አንድነት የሚያምኑ ወገኖች በአስቸኳይ ተደራጅተው ይህንን አደጋ ለመመከት ዝግጁ መሆን ይጠበቅባታል። ከወዲሁ ከወያኔ ኢህአደግ ቁጥር 1 ብልጽግና ኢህአደግ ቁጥር 2 ይሻላል ከሚል የደከመ አስተሳሰብ ወጥተን ለኢትዮጵያ ህዝብ አማራጭና አሸናፊ ኃይል ሆኖ መገኘት ነው ሲሉ ይህንን ደብዳቤ ያደረሱልን አማቾ ደድገባ ከሃሚልተን ኦንታሪዮ ካናዳ ናቸው።
ይድረስ ለፍኖተ ዴሞክራሲ አዘጋጆች ህዝብንም ሆነ ድርጅትን የሚጎዱትን የውስጠላቶች ድርግ አምስተኛ ረድፍ ይላቸው የነበሩና ከሃዲ ጥጥቅ አፈጮች ናቸው። ጥጥቅ አፈትተው ለኦሮሞ ጠባቦች አሳልፈው የሰጡት የኛዎቹ ጠማማዎች እነ ብርሃኑ ነጋ፣ ዳኛቸው አሰፋ፣ አክሎግ ቢራራ፣ መርሻ ዮሴፍ፣ አንዳርጋቸው ጽጌ ወዘተ ናቸው። ህዝቡ ለእያንዳንዶቹ ያለውን ቀና አመለካከትና የብሩቅን ተስፋ ተጠቅመው አጭበርባሪው አብይን አገራድን ሙሴ ብለው ብዙ አደናገሩ። በኪነት በስክ ብዙ አልተዋጣልንምና ሰለሞን ተካልኝ ቀንደቡ እንደ ተጠበቀው የወያኔ በርሜል ሲሆን እነ ሌሎች ስንት ሰማይ ጠሪዎችም ላብይ ዘፋኞች ሆኑ። ይማረነ ክርስቶስ አሰኙን። ስለነሱ የማነሳው አሁንም ተወናብደን ጣላትን ወዳጅ ብለን እንዳንገኝና ህዝብ በአንድነት ተደራጅቶ የየራሱ መሪ በመሆን ይታገል ጥሪን ለማሳሰብ ነው ሲሉ ጌታቸው ብዙአየው ከካልጋሪ ካናዳ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። ኢትዮጵያ ሀገሬ የሞተላትን አንገዋላና ጥላ የተመላሸገባትን እና የገደላትን አቅፋ ተነካክሳ ተቦጫጭራ በጥይትና በስለት ቆሳስላ ቀና ስትል ውጋት እየጠረቃት አንገቷን ደፍታ እኛንም አስቆዝማን ጥርስ አስነክሶን ጥርስ ያፋጨን ባጀን። በተለያዩ ወቅቶች ህዝባዊ ትግሉን እየጎዱ የሚገኙ ከርሞ ጥጃዎች ጭንቅላቶቻቸው ከጫጭቶችም ያነሰ ደግሞ እየደጋገሙ የተፉትን አክታ መልሰው መላልሰው የሚልሱ አንጃዎች እንደምቦቃቅላ ህፃናት መሬት ለመሬት የሚንፋቀቁና ጫማ የሚልሱ መያዣ አልባ የሆነ የፖለቲካ ድርጅቶቻቸውን ሲጥፉና ሲደርቱ ይያያል ያርቆ አስተዋይነት መገፍተር የሚያንገበግበናል። ያኔ ህዝባዊ ትግልን ሀ ብለን ስንጀምር ጸረ ኢምፔሪያሊዝም፣ ጸረ ፊውዳሊዝም፣ ጸረ ካፒታሊዝም መሆኑን አውጀን ተነሳን። ኋላ ፊውዳሊዝም በመቃወማችንና ህይወታችንን ከፍለን አመረን በመታገላችን በአሜሪካ የሚመራውን የኢምፔሪያሊዝም ኃይልን የጅዙር ቀኝ አገዛዝ መሆኑን አጋልጠን ተፋለም። ካፒታሊዝም የላባደሮችን ጉልበት እየበዘበዘ ጥቂቶችን የሚያበለጽግ ህልቆ መሳፍርቱን ለቁራኛ ድህነት የሚዳርግ ስርዓት መሆኑን በማጋለጥ ላባደሮች መብቶቻቸውን ለማስከበር እየተደራጁ እንዲታገሉ ቀሰቀስ። ለ49 ዓመታት የኢሃፓ የማዘን ድንጋይ ይህ በመሆኑ የተለያዩ የኢምፒሪያሊስት ኃይሎች ኢህአፓን የተለያዩ አሻጥሮችን በመጠቀም ከሀገሩ ከኢትዮጵያ ፖለቲካ ሲገፈትሩት ስሙን ሲያጠፉት እና ሲያስጠፉት እዚህ የዘመን አንጋዳ ላይ ደረሰ። ኢምፔሪያሊዝም በተቀዳሚነት አሜሪካን ሸርኮቿን በሚመለከት ሲሆን የሩሲያና የቻይና የቱርክና የባህረ ሰላጤው ሀገራትም እያካተተ መሆኑን መገንዘብ የህዝባዊ ትግሉን ትልም እና ግብን ያጠናክረዋል። አንዳንድ የዚህ ዘመን ምሁር በሉን ባዮችና ወጣቶች ይሀፋ ፊውዳሊዝምን ካፒታሊዝምን ኢምፔሪያሊዝምን በመታገሉ የውግዘት ናዳ አወረዱበት። አሜሪካን ለማስደሰት ተብሎ ካፒታሊዝም የእድገት መሰላል መሆኑ ቢነገርም እያበለጸገ ያለው ጥቂት ዘረኞችን ሲሆን ሰፊው የኢትዮጵያ ህዝብ ግን በሚዘገነን ሁኔታ እየጎሰቆለና እየደህየ ነውና ይሀፋ ጸረ ካፒታሊዝም በመሆኑ ሊከበር እንጂ ሊወገዝ አይገባውም። ለፊውዳሊዝም መንኮታኮት ይሀፋ ያደረገው ተጋድሎ ሚዛን በመድፋቱ ያጤውን ስርዓት በመታገሉም የሚያወግዙት ብቅ ብቅ እያሉ መሆናቸውን እያስተዋልን ነው። ይሀፋ ራሱን ደርግ እያለ ይጠራ የነበረውን ፋሽስታዊ ወታደር አገዛዝ የተቃወመው ገና ከጅምሩ ሁሉን ያሳተፈ ጊዜያዊ ህዝባዊ መንግስት ይቋቋም በሚለው መፈክር የኢትዮጵያ ህዝብ ከዳር እስከ ዳር በመንቀሳቀሱና ለፈላጭ ቆራጭ ወታደራዊ አምባገነን አገዛዝ አልመች በማለቱ ደርግ የመከራ ጅራፍ አወረደበት። ይሀፋ የጎሳ ፖለቲካ በህዝብ ጫንቃ ላይ ለመኮፈስ የሚጓዙበት አቋራጭ መንገድ ሲሆን ውጤቱ አንድነትን ማናጋት፣ ህዝብን በቋንቋውና በሃይማኖቱ ሳቢያ ባሰቃቂ ሁኔታ መጨፍጨፍ መሆኑን በማጋለጥ ከአርባ አመታት በላይ እየታገለ የሚገኝ ከህዝብ አብራክ የወጣ ድርጅት ነው። አሜሪካ ኮትኩታ ያሳደገችው ቡችላ ትዕዛዟን ለመቀበል እየተጓተተ በመሆኑ በኢትዮጵያ ህዝብ ተወግዞ ወደ ትግራይ የተሰባበረው ወያኔን መልሳ በህዝብ ላይ ለመጫን ድንጋዮችን እየፈነቀለች ባለችበት በዚህ ወቅት በአገር ወዳዱ ህዝብ ውግዘት እየወረደባት መሆኑን ባሰብኩ ቁጥር ይሀፋን አስታውሳለሁ። ተደጋግሞ እየተነገረ ያለው ዘረኝነት በዘረኝነት አይወገድም የሚለው ሀቅ ነውና አገር ወዳዶች በጎበዝ አለቃ እየተደራጀን የአገራችንን እድገት ለማስከበር በጽናት ቆመን መታገል የግድ ይለናል። ስለዚህ የአገራችንን ዕጣ ፈንታ ለሌላ ጠባብና ጽንፈኛ ቡድን አሳልፈን መስጠት አይገባንምና እየተደራጀን እንታገል የሚል ጥሪን ማስተጋባት ወደድኩ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ መልእክታቸውን አድርሰውናል።
ተለመደውን ያክፍሮት ሰላምታይን ለውድ አድማጮቻችሁና ለእናንተ የሰረጭቱ አዘጋጆች ያቀርብኩ የቺን ደብዳቤን እንድታስደምጡልኝ በትህትና ጠይቃለሁ። የአብይና የወያኔ ጦርነት በፍጹም መጀመር አልነበረበትም የሚለው አስተያየት የኔ ብቻ ሳይሆን የበርካታ ሀቀኛ ሀገር ወዳድ ሰዎች ሁሉ ነው። የተቃወምነው ገና ከጅምሩ እንጂ ዛሬ ችግሮቹ ቁልጭ ብለው በወጡበት ሰዓት አይደለም። ይህ ማለት ግን ወያኔ ላይ ጥላቻ የለንም ማለት አይደለም። ምንም በማወላዳ ሁኔታ በወያኔ ላይ ያለን አመለካከት አጠራጣሪ ሳይሆን ትግላችን ወያኔን ከመድረገጽ ለማጥፋት ነው። የወያኔና የአብይ ጦርነት መሰረታዊ ዓላማው በአንድ በኩል የአብይን ስልጣን ለመንከባከብ ሲሆን በሌላ መልኩ ደግሞ ወያኔ ያጣውን ስልጣን ለማስመለስ ነው። በሚገባ አነጋገር ጦርነቱ ህዝባዊ አይደለም። ስልጣን ፈላጊ መሪዎች ስልጣናቸውን ላለማስነካት ሲሉ ህዝቡን ከትግሉ ለማዘናጋት ወራሪ መጣብህ ክተት ብለው ለጦርነት ሲማግዱት ተደጋግሞ የታየ በመሆኑ ስለ እንዲህ አይነት ጦርነቶች አላስፈላጊነት የምንናገረው በድፍረት ነው። በርግጥ ይመጀመር ያልነበረበት ጦርነት በአብይ መሰሪ አቋምና በወያኔዎቹ ጭካኔ ህዝብ ራሱን ለመከላከል ሲል የጎበዝ አለቃውን እየሰየመ በአፋር፣ በወሎ፣ በጎንደርና በሸዋ የኢትዮጵያዊነት ግዳጁን እየተወጣ ይገኛል። ይህ ጦርነት በህዝብ መሃል የደም ቂም እንደፈጠረ የታወቀ ነው። ጦርነት አውዳሚ ባህሪ ያለውና የህዝብ ህይወት ቀጥፏል፣ የአገር ንብረት አጥፍቷል፣ ሰላም አደፍርሷል። አብይ ወደ ስልጣን ሲመጣ የዶሮ ላባ ያህል ይመዝን የነበረውን የሆነ ግን ጦር ከኤርትራ ነቅሎ ከነመሳሪያው ወደ አገር በትግራይ አድርጎ እንዲገባ ፈቅዶለታል። ኦነግም መሳሪያውን ሳይፈታ ወደ ተመቻቹለት ጫካዎች እንዲሰፍር ተደርጎ አገር ሰላም ነው ብሎ ይኖር የነበረውን አማራና ሌሎችንም ማፈናቀል ማሳደድና ባሰቃቂ ሁኔታ መግደሉን ቀጥሎበታል። በአስር ሺዎች የሚቆጠሩ ንጹሃን አማራዎች ኦነጋል ካዳዊ በመሰለ መንገድ ከነ ህይወታቸው ሲያቃጥላቸው ከኖሩበት ቄስ ያፈናቅላቸው ጠቅላይ ሚኒስትር ባይነኝ የተባለው አብይ አልሰማሁም አላየውም ይያለ ማሾፉን ተገንዝበን ልባችን ደምቷል። መጀመሪያ ያልነበረበት ያብይና የወያኔ ጦርነት በወያኔ በላይነት እነሆ ከአንድ አመት በላይ ዘልቆ ያየነው ቀጠቀጥናቸው ተበደብናቸው መሄጃ ሳጣናቸው ወዘተ ተብሎ ሲነገረን ምናልባት ፕሮፖጋንዳው መደጋገሙ የተነሳ እውነት አድርገናል። ዛሬ ህዝባዊ ማዕበሉ ወያኔን በማስጨነቁና አብይም በወታደራዊ ክፍሉ ወያኔን ማንበርከክ ስለተሳነው ሁሉም እርቀ ሰላምና ውረድ በውጭ አገር መሪዎች እያስመከሩ ይገኛሉ። እርቀ ሰላም እኮ ገና ከጅምሩ ብዙ ደም ሳይፈስ ያገር ንብረት ሳይወድምና ሰላም ሳይደፈርስ ማካሄድ ይቻል ነበር። እርቀ ሰላሙ አርጅቶም ቢሆን መካሄዱ ለህዝብ ፎይታ ነውና ጦርነቱ መቀጠል አለበት ተብሎ መታሰብ የለበትም። ግን የሁለቱ ወገኖች እርቀ ሰላም ህዝባዊ መንግስትን ወን ወደም ያደርገው ጊዜያዊ ህዝባዊ መንግስት መቋቋም መሸጋገር ሲገባው ብቻ ነው የኢትዮጵያ ህዝብ ፎይታው የሚያገኘው። ሁለቱም ጠረኞች የፈጠነ ድል ማግኘት ሲሳናቸው ሰበብ ሲደረድሩ መስማት ከጀመርን እንደ ጦርነቱ አመት አስቆጥሯል። ጥቃቱ ያየለብን ሻቢያ ለአብይ በማገዙ ነው። ባልጠበቅነው ድሮን ወይንም ሰው አልባ አውሮፕላን ስለተደበደብን ነው። በጀት ስላቆሙብን ነው ወዘተ ሲል ወያኔ ይጮሃል። አብይ ደግሞ እና አሜሪካ ወያኔን ያግዛሉ ኦነጋብሮ ይወጋን ነው። የውጭ ሀገር ሰዎች ከወያኔ ጋር ተሰልፈዋል። ጦርነቱን በሳተላይት መረጃ ያግዟቸዋል። የትግራይ ህዝብ አብሮ ይወጋናል የሚባሉ ማለቂያ የሌላቸው ለቅሶዎችን እየሰማን ነው። የሁለቱም ወገን ተዋሮች በጦርነቱ ላይ የፕሮፖጋንዳ ዘመቻ ከፍተው ጦርነቱ እንዳይቆም ቤንዚን እያርከፈከፉበትም ይገኛሉ። ያገር ጉዳይ ነውና ዲያስፖራ ያለው ኢትዮጵያዊ የዶላር ድጋፉን አላቋረጠም። ዲያስፖራው ዶላሩን አስተባብሮ ሲልክ እርዳታ ወደ ሀገር ከመግባቱ በፊት በጩሉሊ አክቲቪስቶች ይቦጨቃል። ተርፎ ወደ ሀገር የገባ መዋጮ ደግሞ በርሙዳ ትሪያንግል ውስጥ እንደተዋጠ መርከብ ትራሹ ይጠፋል። ደርሶናል የሚል ምስጋናም የለም። ገንዘብ አስተባባቢዎቹ ሁሉም ባይሆኑ በርካታዎች ገንዘብ ማሰባሰቡን ከአገር ቤት መሬትና ቤት ማግኛ ዘዴ በልባቸው ሰንቀው ነው እንጂ ህዝብንና አገርን ወደው አይደለም። ዲያስፖራ ሆኖ መሬት የተመረው በመለስ ዘመንና አሁንም ዳው ኢትዮጵያዊን ከመሬቱ ተፈናቅሎ የተቀማውን ቦታ ነው። ዲያስፖራው በማህበር እየተደራጀ ከገበሬው የተነጠቀውን መሬት ያወቀ ገስቷል። ደርግን ያናወጠው የኢሃፓ ትግል ለዛሬ የሚሆን ብዙ ጠቃሚ ትምህርቶች አሉት። በዚህ የታቀፈውን የሃፓን ድራሹን ለማጥፋት ድርግና መይሶኖች ያደረጉትን የግፍ አሰሳም ወይም ፍተሻ እናስታውሳለን። ድርግ የሽብር አዋጅን አውጥቶ አረመናዊ ሽብሩን ሲያካሂድ ፈታሽ የተባሉት በቂም በቀል የተጣሉትን እስር ቤት አውርደዋል። ወሚስቶችን ለባለ ማረግ ባሎቻቸውን አስረዋል። ንብረት ለመዝረፍ ባለ ንብረቱን አስረዋል። የኋላ ኋላ ደግሞ ማሰሪያ ቦታ ሲሞላ ግድያውን አፋፍመውም ነበር። ዛሬ ወያኔ የበረታብን በትግራይ ተወላጆች ነው ብሎ ለክ እንደ ደርግ ጊዜ መሰል የትግራይ ተወላጆችን ማሰር ተጀምሯል። አብይም አዋጅ አውጥቶላቸዋል። የስለላ ስራውን ለወያኔ የሚሰራው ደግሞ ከትግራይ ተወላጁ ልቆ ያለው ሆዳሙ ኢትዮጵያዊ ነኝ ባዩ እንደሆነ ሁሉም ያውቀዋል። ይህ በጅምላ በያገሩ ያለውን የትግራይ ተወላጅ ማሸበር ከደርጉ ያሰሳ ዘመን ጋር ይመሳሰላል። በኮሎኔል መንግስቱ የተሰራው ግፍ በዘመኑ ኮሎኔል አብይ ሲደገም ለካስ ግፍ ራሱን ይደግማል ወይም ታሪክ ራሷን ትደግማለች አይነት ይሆን። በአንድ በኩል ያለን ሁሉ ይዘተዘጋጅ ማለትም ዱላ ቢላ መጥረቢያ ሽጉጥ ጠመንጃ ይዘ ወያኔን ተጠባበቅ ባላስ መሳሪያቹን አስረክቡ ማለት ምን ማለት ነው? ሰሞነኛ የሆነውን አስቸኳዩን ፓርላማው አጸደቀው አሉን። ለመሆኑ ፓርላማው ባጸደቀው ኑሮ የት ሊገቡ ነበር? ኮሎኔል መንግስቱ ፋሺስት መሆኑ የታወቀ እሱን መቃወም አገርን መቃወም ነው ተብለን ነበር። ዛሬም ደግሞ አብይን መቃወም ኢትዮጵያን መቃወም ነው ባይውተንሽ አይደለም። አብይን ለቀቅ አድርገን ወያኔን እንዋጋ ሐሳብም ወዲህ ወዲያ ሲነፍስ ይሰማል። አብይ አገርን እያጠፋ ያለ እንደግፎ ማለት ምንኛ መጃጃ ሊሆን። የጥፋቶቹ ሁሉ ንጉስ አብይ መሆኑ እየታወቀ አብይን እንቶ ማለት ምን ማለት ይሆን? ጥሩ አጥፊና መጥፎ አጥፊ የሚባል አፈረጃጀት ተጀምሮ ይሆን? አብይ ጥሩ አጥፊ ወይም መጥፎ አጥፊ ለማለት ይሆን? ግራ ተጋብተው ግራ አጋቡን እኮ ወገን። አሸናፊ የሌለው ጦርነት በማካሄድ ህዝብን ከመስጨረስና የሀገር ሰላም ከመደፍረስ ይልቅ ቋቀቢልም ተደራድሮ ሰላምን መፍጠሩ አማራጭ የለውም። የትግራይ ተወላጆች ማሸበሩና ማዋከቡ ጦርነቱን ለማሸነፍ ፈጽሞ አይረዳም። በፕሮፖጋንዳ ብዛት የጦርነት ድል አይመጣም። ያዳማጫቸውን ቁጥር አበራክተው ገንዘብ የሚሰሩ ዩቲዩበሮች ህዝቡን እየወጉ ነውና ከርኩስ ድርጊታቸው ካልተቆጠቡ ህዝቡ ጆሮውን አይስታቸው። ተደጋግሞ እንደተባለው ወያኔን ድል የሚነሳው ህዝብ ብቻ ነው፣ በተለይም የራሱ የትግራይ ህዝብ። በመሆኑም ይህን የህዝብ ኃይል አታደፍርሱት በማለት ደብዳቤያቸውን ያደረሱን አሸናፊ ሙልጌታ ከካዛንቺስ አዲስ አበባ ናቸው።
ያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ወያኔ የተባለውን ወሮበላ ታጣቂ ቡድን በመጠቀም ኢትዮጵያን ከፖለቲካው ካርታ ለመፋቅ የተከፈተው የፕሮክሲ ጦርነት በአማራና አፋር ወገን ላይ ያደረሰ ያለው እልቂት፣ የኢኮኖሚ ውድመት፣ የሚሊዮኖች መፈናቀል፣ የረሃብና የመከራ ቸነፈር መንስኤው ልክ እንደ ትናንቱ ወታደራዊው ጁንታ ደርግ ለዚህ ወሮበላ ቡድን ትግራይ ለቆ ነጻ ግዛት ሰጥቶት በመውጣቱ ፋፍቶና ለስልጣን በክቶ ኢትዮጵያን ለ27 ዓመታት አደባይቶ በብዙ ዘመን አብሮ መኖር ዙሪያ የተገነበሩ ህብረ ብሔራዊ እሴቶቿን ገዝግዞ አዳክሞ በህዝብ ትግል ሲመጣ ኢትዮጵያ ተክቶት በሄደው የጠባብ ዘረኞች መንጋ ዳግም ተጋለጠች። ይኸው የጸረ ኢትዮጵያ ጸረ አማራ ጸረ ኦርቶዶክስ ክርስቲያን አገዛዝም እንዲሁ አልቆለት ለነበረው ወያኔ ትግራይን ብቻ ሳይሆን የሀገር ንብረት የሆነውን መሳሪያ እንዳለ ትቶለት ወጣ። በመሆኑም ወያኔ ጦርነቱን ወደ አማራው ምድር አዘመተ። ይህ ዘመቻ ሁለቱም ጸረ አማራ ጠባብ ዘረኛ ኃይሎች ስትራቴጂክ ጠላት ያደረጉትን አማራ ለማድቀቅ ተጠቀሙበት። አልፎም የሀገሪቱን መውጫና መግቢያ በር ለመዝጋት የአፋርን ህዝብ አረመኔያዊ ሽብር ሰለባ አደረገ። ዛሬ ወያኔ በአማራውና በአፋሩ አካባቢ እያደረሰ ያለው የዘር ፍጅት የሰሜኑን ሁኔታ ሽፋን አድርገው ኦነጎችና አብዲሳዎቹ በወለጋ በቤኒሻንጉል የዘር ጽዳት እያካሄዱ ናቸው። በአዲስ አበባና ሌሎችም አካባቢዎች በዚሁ ጫጫታ ሽፋን የተነሱበትን አንድ ብሔር የማንገስ አገር አፍራሽ እንቅስቃሴ በኢኮኖሚው በማህበራዊውና ፖለቲካዊው ረድፍ በሰፊው ተያይዘውታል። ለዚህም ነው የወያኔ ሽብር ለኦፒዲኦ ለብልጽግናዎቹ መደበቂያ እንዳይሆን እንንጠንቀቅ በሚል የአንድነት ኃይሉን እያሳሰብኩ ባለጊዜዎች የህዝብን ጆሮ መጫወቻ ሊያደርጉት ሲንጫጩ ነቃው ነቃው ባዩ ወገን ኃይልም በዚሁ ሰለባ እንዳይሆን አስተውለን እንጓዝ ብዬ መጠቆም እፈልጋለሁ። የሀገር የወገንና የአንድነት ኃይል ሁለቱን ወፍ ባንድ ድንጋይ ብሎ ቢራመድ ነው የሚያዋጣው። ሆኖም ግን የትኛውም መንገድ ቢመረጥ መታሰብ የሌለበት ነገር ቢኖር ላንዱ ግንባራችን ለሁለተኛው ጀርባችንን ሰጥተን ከተሰለፍ መጪውም ሌላ ሳይሆን እንዲሁ የከፋ ነው። አገራችን ራሷን በራሷ የማስተዳደር ሉዓላዊ መብቷ የተነጠቀው በ1983 ዓ.ም ሶስቱን ጸረ ኢትዮጵያ ተገንጣይ ኃይሎችና ምንደኞች በባዕዳን የተሾሙበት ወቅት ነው። ወያኔም ሆነ ጉዲፈቻው ቪዲዮ የሉዓላዊነት ክፍተት የፈጠራቸው መርገሞች ናቸው። ዛሬ በልዕለ ኃያሉ መሪነት ምዕራባውያን በሀገራችን ላይ ያካሄዱ ያሉትን አገር የማፍረስ ዘመቻ የቀየውን የኢትዮጵያዊ አርበኝነት መንፈስ ተላብሰን ልንታገለው ይገባል። ሆኖም ግን የነሱ ፍጥር የሆኑት የትናንትና የዛሬ ወንጀለኞች፣ አገሪቱን ለባዕዳን ጨዋታ ሜዳ ያደረጉት አሻንጉሊቶች ዛሬ ስለ ሉዓላዊነት በመደስኮራቸው የምንመሰጥ ከሆነ ተላላነታችን ጥግ ደርሷል ማለት ይቻላል። ወያኔና የጽንፈኛው የኦሮሞ መንጋ የሉዓላዊነታችን መገፈፍ ውጤቶች መሆናቸውንም ፈጽመው ልንዘነጋ አይገባም ባይ ነኝ። ኢትዮጵያን ነጻ የምናወጣው የዚህ ሁሉ ጣልቃ ገብነት ወኪል የሆነው አገዛዝንም ስናስወግድና ሁሉን አሳታፊ የሽግግር መንግስትን መሰረት ብቻ መሆኑን ከማንኛውም ጊዜ በበለጠ ዛሬ የጋራ ግንዛቤ አለ ብዬ አምናለሁ። ይህችን አጭር መልእክቴን እንድጋራድሉን ስለሰጣችሁኝ ፍኖቶችን አመሰግናችኋለሁ። የዘረኝነት ማጥፊያ መድኃኒቱ በእኩልነት ላይ የተመሰረተ አንድነትና ህዝባዊ መንግስት ነው። የሽግግር መንግስት አሁኑኑ ይቋቋም ሲሉ ህሊና ግዛቸው ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
ለኝ ውድ ፍኖቶችና የዘወትር አርብ የሚተላለፉን የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክት ሀገራችን በአለም አሉ የተባሉ ስንሰማቸው ለጆሮ የሚከብዱ ቢመስሉም እኛ በአንድነት ተባብረን ከተነሳን ግን የጤፍ ገለባን ያህል በቀላሉ በስም ግን የከበዱ በተግባራቸው የገለሙ ጣላት ስብስብ የተከበብን ስለሆነ ሁሉም ዜጎች በዚህ ወሳኝ ጊዜና ወቅት ለክፉም ሆነ ለደግ ነገ ሰላም ሆኖ ስንመለስ ለመገናኘት ያብቃን ተባብለን አመልን በጉያ ስንቅን በሐያ የሚሉን አባባል መመሪያችን አድርገን እናት ኢትዮጵያን ከሴረኞቹ ከበባ እንድታደጋት እያልኩ ጀምራለሁ። ውድ አድማጮች ሆይ ዛሬ ሁላችንም በህይወት ኖረን በአይናችን እያየን በጆሮአችን እየሰማን ነጻ ህዝብና ነጻ አገር እንዳልነበረን ሁሉ ይህን ትውልድ በልዩ ልዩ ምክንያት አኮላሽተናል ብለው ተማምነው በአገራችን ሉዓላዊነት አንድነት ላይ ቀጥረኞች ግልጽ የሆነ ጦርነት አውጀውብናል። እንግዲህ አባት ጀግኖችም ያኔ ከታሪክ ማህደር እንዳየነው እንደሰማነው አሁንም እኛን የገጠመን ያህል ጥላቻና ጦርነት ታውጆባቸው እንደነበረና በዚያን ዘመን ጦርነት ለመዋጋት በወቅቱ ምንም ዘመናዊ መሳሪያ ስለሌላቸው በጦር በጎራዴ ተዋክተው እነሱ ሞተው ለኛ ተቸውልን ያለፉት ነገር ቢኖር አገር ታሪክና ጀግንነት ነበር። እንግዲህ የዛን ጊዜና በአሁን ጊዜ መካከል ብዙ ልዩነቶች ነበሩ። ከልዩነቶቹም አንዱ በዚያን ዘመን ዘመናዊ መሳሪያ አልነበረም። አሁን ግን የተለያዩ ዘመናዊ መሳሪያዎች አሉ። ቢኖሩም ምድርን ተጠይፎ ከእንግዲህ ኑሯችን በጨረቃ ላይ ከሚሉት ጋር ብዙ አንመጣጠንም። ምክንያቱም በዚያን ጊዜ አንድ አሁኑ እንዳሁኑ ባንዳም እንደዛሬው የበዛ አልነበረም። በአሁን ጊዜ ግን የባንዳ የሆድ አደሮች ቁጥር በ2% እየሆነ ሄደዋል። የህዝብም ብዛት ከድሮ 80% በላይ ከፍ ብሏል። ችግሩም የዛን ያህል በጣም የበዛ ሆኗል። በየጊዜው አጭበሮም ሆነ በጠመንጃ ኃይል ስልጣን የሚጨብጡ የአገር መሪዎች ሁሉ በስልጣናቸው ላይ ለመቆየት መፍትሄ አድርገው የሚወስዱት ህዝብን አደራጅቶና ዲሞክራሲ ስርዓትን ገንብቶ ሳይሆን በተቃራኒው ለዲሞክራሲና ለህዝባዊ እኩልነት የሚታገሉ ድርጅቶችን ሰዎችን አሳዶ መግደልን ቅድሚያ ሰጥተው ለጭቆና አገዛዛቸው ጥርጊያ መንገድ ግንባታ ላይ ተጠምደው ይታያሉ። ዞሮ ዞሮ አንዱ ከአንዱ የማይሻሉ መሪ ሆኖ ይመጣሉ ይሄዳሉ። ለምሳሌ አይደል ከቀዳማዊ ኃይለ ሥላሴ ጣሊያን ኢትዮጵያን በወረረ ጊዜ ያው እንደተለመደው በምዕራባውያን ሽፋን ንጉሱ በጅቡቲ በኩል አድርገው አገር ጥለው ሲወጡ ብዙ ጋሻ ጃግሬዎቻቸው አብሯቸው ሲኮብሉ አገራችን በጠላት እጅ ወድቃ የትም አንሄድም ብለው ታሪክ ራሷ እንደደገመች ይመስል እንዳሁኖቹ ጀግና ፋኖች ራሳቸውን አድራይተው የውጭና የውስጥ ጣላትን በሰይፍና በጎራዴ ተፋልመው አገሩንና ህዝቡን ነጻ ያደረጉ የዛ ዘመን አርበኞች በአሁኑ አጠራር የዘመኑ ፋኖች ነበሩ። በመጨረሻ ላይ ግን ጦርነቱ አልቆ ንጉሱ ወደ አገራቸው ሲመለሱ ለአገርና ለህዝብ የታገሉትን አርበኞች ወደገን ትቶ አብሯቸው የተጓዙትን ብቻ እየመረጡ በሹመት ያንበሸብሹ ለአገር ሲሉ ከባንዳና ከወራሪ ጋራ ሲፋለሙ የነበሩ ጀግኖች በእስራትና በሞት እንዲቀጡ ተወስኖ ብዙዎቹ ተገለዋል። ለምሳሌ አርበኛው ደጃዝማች በላይ ዘለቀ ከጣሊያን ወራሪ ተዋክቶ በድል ከተመለሱ በኋላ ምንም እንኳን ንጉሱ ጋር አለመግባባት ቢኖራቸውም እኚህን ጀግና በእስራት መቀጣት ሲገባቸው በሞት እንዲቀጡ ተፈርዶባቸው ከተገደሉት አብዛኞቹ አርበኞች አንዱ ደጃዝማች በላይ ዘለቀ ነበሩ። ለዚህ ነው የድሮ ሰዎች በዚያን ጊዜ አገሬ ኢትዮጵያ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ ወላ ብለው የተረቱት። ጉዳዩ እዛ ላይ ብቻ አልቆመም። በተሐሳስ ግርግር በ1953 ላይ እነ ጀነራል መንግስቱ ገርማሜ መፈንቅለ መንግስት ሳቢያ ኢትዮጵያ ብዙ ጀግና ልጆቿን በዛ ወቅትም ገብራለች። ቀጥሎም በ60ዎቹ ላይ ትግሉ ቀጥሎ ውስጥ ውስጡን በተማሪዎች በተጀመረው ትግል እንደነጥ ላሁን ግዛውንና ወለልኝ መኮንን የመሳሰሉትን ብሩህ ልጆቿን ለንጉሱ ስልጣን መቆያ ስትል ገብራለች። እነዚህ ወጣቶች ለሀገርና ለወገን አጀንዳ ሲሉ ቢሰው ደማቸው ግን እንዲሁ በከንቱ ፈሶ አልቀረም። ጭራሽ ህዝባዊ ጎርፍ ሆኖ የንጉሱ ስርዓት በኋላ ላይ በተማሪዎች፣ በታክሲ ተሽከርካሪዎች፣ በላባደሮች፣ በወታደሮች ጭምር በተደረገው ትግል የንጉሱ ስርዓት ተጠራርጎ ፈርሷል። ይሲዮን በወቅቱ ሁላችንም ብንሆን በደስታ ፈንድቀን ነበር። ሲሆን ከዚህ ደስታ ባሻገር ግን በዘመኑ የነቁ ግለሰቦች እንዲሂሉ ነበር። ጉድና ጅራት ኮዶሃላ ነው ይሉ ነበር። በታዲያ ያሉት አልቀረ ከወደ ነገሌ ቦረና ከምስራቁ ክፍል ሰፍሮ የነበረው የኢትዮጵያ ወታደር ደሞዝ ጭማሪ ጥያቄ በወቅቱ አንስቶ ነበርና ያ ጥያቄ ሰሰዶ ስለነበረ ይህ ኃይል በዘመኑ ስልጣን ለመያዝ የተዘጋጀ ኃይል ባለመኖሩ ከወታደሩ የተወጣጡ ቡድኖች ስልጣኑን ቀስ እያሉ በጊዜያዊነት ስም ስልጣኑን ያዙት። የቡድን ቀስ በቀስ ካለምንም ደም ኢትዮጵያ ትግደም እያለ መፈክር ያሰማና እየቀጠፈ ቀስ እያለ ኋላ የብዙ ዜጎችን ህይወት ቀጥፏል። ለሀገራችን ለተቀን የለፉ ብዙ ምሁራን የንጉስ ባለሟሎች ናቸው በማለት አንድ ቃል ሳይናገሩና ሳይተነፍሱ በአስር አለቃዎቹ ስብስብ ከ60 በላይ ባለስልጣኖች ረሽነዋል። ከተረሸኑት ሰዎች መካከል አንዱ የሆኑት ጸሐፊ ትዛዝ አክሊሉ ሀብተወልድ ነበሩ። እኚህ በዘመናቸውና በስራቸው ታላቅ ሰው የነበሩ ሲሆን ለሀገራችን ድንበር መካለልን በተመለከተ አካባቢን በቅኝ ግዛት እንግሊዝ ጋር ያላደረጉት ትግልና ትንቅንቅ ስላልነበረ እንዲያው እዚህ ላይ ሳልጠቅስ ማላልፈው ነገር ቢኖር ንጉሱ ኃይለ ሥላሴ ለዘርጎቹ እንዲህ ብለው ነበር። እኔም ልታስር ጥፋተኛ ካላችሁኝ ሌሎችም ይታሰሩ ጥፋተኞች ከሆኑ፣ ነገር ግን አሁን እናንተ አገርን መምራት ቁርጥ አሳብ ካላችሁ ልጆቼ ልምከራችሁ ብለው ሌላ ይቀርና እንዳልካቸውና አክሊሉን ተጠቀሙ። እነዚህ ልጆች አገሪቷ ያለ የሌለ ሀብቷን ከፍላ ያስተማረቻቸው ብርቅዬ ልጆች መካከል ቻል ያለው ቀጥ የቀሰሙ ናቸው በማለት መከራቸው ነበር። ዳሩ ግን የነሱ መኖር ያፈለገው ሻቢያም ዶክተር በረከትን በጀርባው አዝለው ግድያው በጥፊያ እንዲሆን ሻቢያም በስውር ትልቅ ሚና ተጫውቷል። የነሱ በህይወት በኖር ለደርግ ሞኖሎጂያኔ ስለማይመቻቸው ፍርድ ቤት ሳይቀርቡ በጥፊያ እንዲገደሉ እነ ዶክተር በረከትና ፕሮፌሰር መስፍን የሚመሩት የመርማሪ ኮሚሽን ለደርጎቹ በሚስጥር ስልጣንና ጠመንጃ በእጃቸው ያለ እኛን አታልፉን በማለት ደርጎቹ አደፋፍሯቸዋል ይባላል። ያም ሆነ ይህ ዛሬ በረከትም ሆነ መስፍን በህይወት የሉም። ገዳዮቹም አስገዳዮቹም ቢሆን በህይወት ብዙዎቹ የሉም። ዛሬ በእጃችን ያለችው ያኔም ሆነ አሁን የሁላችንም የምንጠላባት ኢትዮጵያና የዛ ዘመን የአባቶች ታሪክ ብቻ ነው። አሁን ጠላት ይወደደም ጠላም አገራችን ኢትዮጵያ በልጆቿና በእግዚአብሔር ኃይል ተጠብቃ ለዘላለም ትኖራለች። ይብላኝ ለተምሮ ለታመሙ ምሁራን እንጂ የኢትዮጵያ ልጆቿ አሉላት። ያኔም እንዳሁኑ አሁንም እንደያኔው እንቅልፍ አጥተው በየጊዜው ስለሚከቡ ኖራሪዎች በተመለከተ ጸሐፊ ትዛዝ አክሊሉ ሀብተወልድ እንዲህ ብለው ነበር። አገራችን ኢትዮጵያ ከዝሮም ጀምሮ ከህዝቧ በስተቀር አጋዥና ወዳጅ ኖሯት አያውቅም። ሁሉም ጠላቷን የምታሸንፈው በእግዚአብሔር ኃይልና በልጆቿ ብርታትና ትግል ብቻ ነው ሲሉ ይህን የመሰለ ማስተዋሻ ተተውልን በፍርደ ገምደሮች እጅ ወድቀዋል። የመንግስቱ ቀስ በቀስ በባለስልጣኖች የጀመረው ግድያ በመቀጠል በነ ጀነራል አማን አምዶም፣ ጀነራል ተፈሪ ባንቴን፣ እነ ሻለቃ ሴስ ሀብትና ኮሎኔል አጥናፉን አባተ ከዛም ከግማሽ ሚሊዮን በላይ የሚሆኑ ወጣቶች በኢህአፓ ስም ፈጅተዋል። ታዲያ የዚህን መንግስት ንቃትና ህሊና በሚገባ የተረዱና ያወቁ መሰሪዎች በስተጀርባ ሆነው በግልጽና በስውር የተደራጁ በሚኤሶን ስር የተሰገሰጉ የአሁኑ ኦነግ ጥንሳሽና ናፋቂ የኦሮሞ ካዜዎች ደርግን ድጋፍ መስለው የተሰገሰጉ የሻዕቢያ ተልእኮ ያላቸው ካዜዎችና ትግራይ ተወላጅ የሆኑ ካዜዎች ጭምር በደርግ ውስጥ በካዜነት በስውር የሚሰሩና ገና ወደፊት አላማችን ያደናቅፋሉ ብለው የተጠረጠሯቸውን ብርቅዬ ዜጎችን በጊዜው ለደርግ እየተቆሙ አስጨርሰዋል። የእነዚህ ሴረኞች ተንኮል ያልተረዳ ህዝብ ጭራቁ ወያኔ ሲመጣ በየዋህነት አጨብጭቦ ተቀብሎታል። ወያኔ ግን ውሎ ሳያድር ማስፈራራት ይሁንለት ዘንድ በከተማ ውስጥ ስራ አጦች ላይ የግድያ ልምምድ በማድረግ ህዝቡን ጸጥ ለጥ ብሎ እንዲገዛለት ብሎ በድሆች ላይ በግድያ በመፈጸም ድራማ አሳይቷል። ከዛም ድንበር ተሻግረው ኬንያ ድረስ ሄዶ በሻለቃ ጃቲን አሊ ላይም ግድያ ፈጽመዋል። በነገራችን ላይ እኚህ መኮንን በአገራችን የማይደራደሩ የዛው አካባቢ ተወላጅና ጠንካራ መኮንን ነበሩ። ወያኔ ልክ ገላቸው ልትገላቸው የቻለችው ከኦነቦች በደረሰ ጥቆማ ነው ይባላል። አረ ስንቱ በስውር ከመግደል አልፎ ፕሮፌሰር አስራትንም ስንቶቹን አስተምሮና አክሞ ያዳኑ ዶክተር እንዳይታከሙ በማድረግ ተሰቃይቶ እንዲሞቱ አድርጓል። በኋላ ላይ አዲስ አበባ ውስጥም እንዲሁ ጋይሙን የመሳሰሉና ሌሎችም ጭምር የሀባባሎች ናቸው በማለት እየፈረጀ ገለዋል። የአዲስ አበባ ዩኒቨርሲቲ ተማሪዎችም ሳይቀሩ ተራ በተራ በአደባባይ ረሽኗል። ወያኔ በጎንደርና በአዋሳ ከ140 በላይ የሲዳማ ገበሬዎችንም ገለዋል። ወያኔ ቁጥሩ 1 እና 2 ሆኖ ከመለየታቸው በፊት የጭካኔ ሂሳቡን የዛጋው ከ10000 በላይ የኦሮሞ ወጣቶችን ቄሮችን በመግደልና በመጨፍጨፍ ነበር። መጨረሻ ላይ ከእናቱ አብልጾ የሚወዳት ወደ ትግራይ የተጓዘው ዛሬ ሰቆቃ ሁሉ ተረስቶ ኦነክሽን የተባለው ቡድን ጋር ትንሽም ይሉንታ ሳይሰማቸው ከሺበላ ሬቻ ላይ የተገደሉ ወገኖች አልቀው እልቀታቸው ተረስቶና ኦነግና ወያኔ በመሐከላቸው ከሰይጣን በስተቀር ሰው አይገባብንም ፍቅር በኔ ብለው እነሆ ዛሬ አገራችን በለመበተን ከኢትዮጵያ ጋር በሞትና ሽርት ግላይ ናቸው። ዛሬ ይህ ምርጫ የሌለው ህዝብ በቁጥር 1 ቁጥር 2 መካከል በተፈጠረው የስልጣን ሽኩቻ የተነሳ ጦርነት ዛሬ በታሪክ አይተና ሰምተን የማናውቀው ውዝግብ ውስጥ ከቶናል። እንግዲህ የዚህ ጦርነት ማለቂያ በሰላም ይሁን ወይም በጦርነት ባይታወቅም ለዚህ ጦርነት መፍትሄ ሊሆን የሚችለው የሌባ አይነ ደረቅ መልሰልባዘ አይነቶች ራሳቸው ወያኔዎች መሆን አለባቸው። እነሱ ናቸው ጦርነቱን የጀመሩት ራሳቸው ናቸው ወደ አማራና አፋር ቤት ድረስ ሄደው እነሱ ናቸው አገራችን ለማፍረስ ባላቸው ጽኑ እምነት ብቻ ይህ ነገር ካልተሳካ ነገ ምን ይፈጠራል የሚለውን ግንዛቤ ውስጥ ሳይስገቡ ይህን በኢትዮጵያ ታሪክ ተሰምቶ የማይታወቅ ውሳኔ ወሰናችሁ። የኢትዮጵያን መከላከያ ሰራዊት በተኛበት የረሸናችሁ እናንተ ናችሁ። ይህ ስህተት ለእናንተ እውነት እናድል መስሏችሁ ሳትጸጸቱ ሌላውን ስህተት በማይክድራ ላይ ሌላ ስህተት የደገማችሁት አሁንም ነገም ራሳችሁ ናችሁ ተጠያቂዎች። ዛሬም ሆነ ነገ በዚህ ሀገርና ህዝብ ለተፈጠረው ችግር በታሪክም ሆነ በህግ ተጠያቂዎቹ እናንተ ብቻ ናችሁ። ደሞ አታፍሩም ካሳ ይከፈለ ስትሉ የሰማው መሰለኝ እርማችሁ ናችሁ። ለእናንተ ለሰይጣን ካሳ የሚባል ነገር አይኖርም። የዚህ አይነት ጥያቄ እንጠይቅ የምትችሉት ግብጽንና ምዕራባውያን ብቻ ነው። እየተዋጋችሁ ያላችሁት ለአረብና ለነጮቹ ጥቅም ፍላጎት እንጂ ለኢትዮጵያ ለመሆኑን እናንተም እኛም እንተዋወቃለን። እናንተ ራሳችሁ ምን ያህል ቀጣፊ ውሸታሞች መሆናችሁ ጠፍቷችሁ አይደለም? ለኔ እንደሚመስል ለእናንተ አንድ ወርቃማ ድል በእጃችሁ ቀርታለች። እድሉም ይህን ይመስላል። ይህን እሳት በልቶ እሳት ጎርሶ የተነሳውን ህዝብ ክንድ ሳይደቁሳችሁ ቀስ ብላችሁ በመጣችሁበት መንገድ ወደ መጣችሁበት ተመለሱ። አሁን ለኔ የሚታየኝ የሰላም ጭላንጭል ይህ ብቻ ይመስለኛል። እድሜ ለመሪዎቻችሁ። ትግራይ ህዝብ ለዘመናት የሚቆይ ቅራኔ ውስጥ ዘፈቃችሁ። ሰላምን አጥብቃችሁ የምትሹ ከሆነ ሰላም ለእናንተ እዛው ተከዜ ወንዝ ማዶ ስትሆን ብቻ ነው። እስኪ ሁላችንም በሰላም ለመኖር እንሞክር እንደ ድሯችን ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ከታዩን ደብዳቤ የላኩልን ህይወት በትሩ ከኬንያ ናቸው። ፍኖቶች እንደምን ከረማችሁ? እንደበፊቱ በሳተላይት ባላገኛችሁም ወዲያ ወዲህ ብለንም እናዳምጣችኋለን። እንደ ጉረኞቹ ሳይሆን በተጨባጭ የህዝብ ድምጽ የሆነው ፍኖተ ብዙ ደንቃ እንዳለበትም አውቃለሁ። ያፓዎች ናችሁና በድርጅቱ ላይ የመጣውና ዳ ሁሉ እናንተንም ጨፍልቆ ሊያጠፋ የሚጥር ነው። የባዳኑ እንዳለ ሆኖ አገር በቀሎችስ ቢሆኑ አንድ ቀን የዚህ ተመክሮ ባለጸጋ ድርጅት መሪዎች ቃለ መጠይቅ ብለው ሲያቀርቡ ሰምተናቸው አናውቀም። በውጭ ያሉትም የለየላቸው ጸረዎች ናቸው። እነሱም እንዲጠናከሩ እርዳታው በሽበሽ ነው። በርግጥም ያልታደለ ትውልድ ያልታደለች አገር። ነገር ግን ፈጣሪዋ አለላትና የማፍረስ ምኞታቸው ከቶም አይሳካም። ግን እጃችንን አጣጥፈን እሱ ያመጣውን እሱ ይመልሰው በሚል መርካቱ ከጉዳት አያድነንም። ካህናትን የሚገድሉ ቤተክርስቲያናትን የሚያጋዩ ጭራቆች መጥተውብናል። ጸሎታችን ትግላችንን ማጀብ አለበት ሲሉ ህይወት በትሩ ከኬንያ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
መሬት ደም ፈሰሰለት የኢትዮጵያ መሬት ጀግና የሞተለት የቴደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት